የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ይህ ጋቢና ነው ከአሜሪካ ድምጽ ራዲዮ። ለዛሬ ምሽት ከምንሰማቸው ጥንቅሮች መካከል
በተለያየ መልኩ አዲስ አበባ ብቻ ሳይሆን ከሌሎች ክልሎችም ክልሎች ያሉ መረጃዎች አሉ። ከዛ በተጨማሪ ፌደራል ጠቅላይ አቃቢ ሕግም እንደዚሁ ያወጣው መረጃ አለ በቅርቡ።
የአዲስ አበባ ሴቶችና ህጻናት ቢሮ ምክትል ኃላፊ ወይዘሮ ሜሮን አርጋው ናቸው። በኮቪድ-19 ምክንያት ሰዎች በቤታቸው ውስጥ እንዲቆዩ መወሰኑን ተከትሎ በቅርብ የቤተሰብ አባላት ጾታዊ ጥቃት የሚደርስባቸው ሴቶችና ህጻናት ቁጥር መጨመሩ ተሰምቷል። ይህን አስመልክተን ያሰናዳነው ዘገባ በምሽቱ ይደመጣል።
ኮቪድ ሲመጣ ሁሉም ነገር ቆመ። ሰው ላይብረሪ እንኳን ሄዶ ማንበብ የማይችልበት ጊዜ መጣ። ስለዚህ አሁን ቤት እንሆን እናንብብ የሚል ፕሮግራም ነው የጀመርነው።
የሰማነው የፀሐይ አሳታሚ ድርጅት ባለቤት የሆነውን ኤልያስ ወንድሙን ነው። እናንብብ እናብብ የተሰኘ የቴሌቪዥንና የራዲዮ ጣቢያዎች እንዲሁም ታዋቂ ሰዎች የተሳተፉበት የንባብ ዘመቻ ከሰሞኑ ተጀምሯል። ይህን በተመለከተ ያደረግነው ቆይታ በምሽቱ ይደመጣል። ተጨማሪ ትኩስ ርዕሰ ጉዳዮች ይሰማሉ። ተናጋጃችሁ ሀብታሙ ስዩም ነኝ። ኤደን ገረመው ደግሞ በመቀጠል አጫጭር የዓለም ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። በኢትዮጵያ ባለፉት 24 ሰዓታት ውስጥ በተደረጉ 3271 የላብራቶሪ ምርመራዎች ውስጥ 14 ሰዎች የኮሮና ቫይረስ ተገኝቶባቸዋል። ቫይረሱ በደማቸው የተገኘባቸው ሰዎች ከ9 ዓመት እስከ 68 ዓመት የዕድሜ ክልል ውስጥ የሚገኙ 14 ወንዶችና 3 ሴቶች ናቸው። ይህም ቫይረሱ በመርመራ የተገኘባቸውን ሰዎች ቁጥር 365 አድርሶታል። በዛሬው ዕለት ቫይረሱ የተገኘባቸው ሰዎች 9ኙ ከአዲስ አበባ፣ 1 ሰው ከትግራይ ክልል፣ 1 ሰው ከኦሮሚያ እንዲሁም ቀሪዎቹ 3ቱ ደግሞ ከሶማሌ ክልል ጅግጅጋ ለይቶ ማቆያ ናቸው። ከነዚህ ውስጥም 6ቱ ሰዎች የጉዞ ታሪክ ያላቸው ሲሆኑ 7ቱ ጭታው በተያዘ ሰው ጋር ንክኪ የነበራቸው፣ ቀሪው አንድ ግለሰብ ደግሞ ምንም አይነት የጉዞ ታሪክም ሆነ ንክኪ የሌለው መሆኑን የኢትዮጵያ የጤና ሚኒስቴር በፌስቡክ ገጹ ላይ አስታውቋል። በሌላ በኩል በትላንትናው ዕለት 1 ሰው ከአማራ ክልል አጣዬ ለይቶ ማቆያ ተብሎ በጤና ሚኒስቴር የተገለጸው በድጋሚ የተቆጠረ መሆኑ ተገልጾ በትላንትናው ዕለት የኮቪድ-19 ቫይረስ የተገኘባቸው ሰዎች ቁጥር 34 ነው በማለት ማስተካከያ እንዲደረግ ሚኒስቴር መስሪያ ቤቱ በፌስቡክ ላይ ጠይቋል። በአጠቃላይ በኢትዮጵያ ምርመራው የተደረገላቸው ሰዎች ቁጥር 62300 የደረሰ ሲሆን በአሁን ሰዓትም 238 ሰዎች በለይቶ ማቆያ ውስጥ ሕክምና እየተከታተሉ እንደሚገኙም ተገልጿል። የብሔራዊ ባንክ ገዢ ዶክተር ይናገር ደሴ በዛሬው ዕለት በሰጡት ጋዜጣዊ መግለጫ ከባንኮች የሚወጣ ጥሬ ገንዘብን የሚገድብ መመሪያ ይፋ አድርጓል። መመሪያው የገንዘብ ዝውውርን ወደ ስርዓት በማስገባትና ወንጀልንና የግብር ስወራን ለመከላከል በከፍተኛ ሁኔታ ያግዛል ብለዋል። ዛሬ የሚተገበረው አዲሱ መመሪያ በግለሰብ በቀን እስከ 200 ሺህ ብር፣ በወር ደግሞ እስከ 1 ሚሊዮን ብር በጥሬ ገንዘብ ማውጣት ሲፈቅድ፣ ኩባንያዎች ደግሞ በቀን እስከ 300 ሺህ ብር እና በወር እስከ 2.5 ሚሊዮን ብር ድረስ በጥሬ ገንዘብ መመሪያው በሁሉም ባንኮችና አነስተኛና ጥቃቅን የፋይናንስ ተቋማት ላይም እንደሚታወቃል ሲል የሀገር ውስጥ የሚዲያ ተቋም የሆነው ፋና ብሮድካስቲንግ ዘግቧል። የዓለም የጤና ድርጅት በቀጣዮቹ 30 ቀናት የአስተዳደር ማሻሻያ ካላደረገ አሜሪካ በጊዜያዊነት ጥላው የነበረውን የገንዘብ ማዕቀብ ዘላቂ እንደምታደርገው ፕሬዚዳንት ዶናልድ ትራምፕ በደብዳቤ ገለጹ። ለዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በተመለከተው በዚህ ደብዳቤ ፕሬዚዳንት ዶናልድ ትራምፕ ያላቸውን ወቀሳ ዘርዝረው ያስቀመጡ ሲሆን ተቋሙ በቻይና ተጽዕኖ ስር መውደቁንም አክለው ገልጿል። የቻይና የውጭ ጉዳይ ቃል አቀባይ ዛሬ ሁለት እንደተናገሩት የፕሬዝዳንቱ ደብዳቤ ስም ለማጥፋት ያለምና የአሜሪካንን ዓለም አቀፍ ግዴታዎችን የሚያኮስስ ነው ሲሉ ገልጸውታል። ዶክተር ቴድሮስ አድሃኖም የአሜሪካንን የገንዘብ ማቋረጥ በተመለከተ ከወር በፊት በአሜሪካ ውሳኔ እንደሚጸጸቱ ገልጸው ነበር። ትላንት ሰኞ ዕለት የዓለም የጤና ድርጅት አባል ሀገራት ጋር በነበራቸው ስብሰባ ላይም የድርጅታቸው አካሄድ ትክክለኛ እንደነበር አስረግጠው አልፈዋል። አድማጮች ለሰዓቱ ያዝነላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ አምሹ። ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ የአዲሱ ትውልድ ድምጽ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። በኮቪድ-19 ምክንያት ሰዎች በቤት ውስጥ እንዲቆዩ መወሰኑን ተከትሎ በቅርብ የቤተሰብ አባላት ጾታዊ ጥቃት የሚደርስባቸው ሴቶችና ሕፃናት ቁጥር ጭማሪ ያሳየ መሆኑን የሚያመለክቱ መረጃዎች መገኘታቸውን አዲስ አበባ ሴቶችና ሕፃናት ቢሮ አስታውቋል። በዚህ ወቅት ጥቃት የደረሰባቸው ሕፃናትም በወረርሽኙ ምክንያት በቀጥታ ወደ መጠለያ ጣቢያዎች መግባት ባለመቻላቸው የለይቶ ማቆያ መጠለያ መዘጋጀቱን ቢሮ አስታውቋል። አዲስ አበባ ከተማ ፖሊስ ኮሚሽን በበኩሉ በኮሮና ቫይረስ ምክንያት ጥቃት የደረሰባቸውን ሴቶች እንጂ ወንዶችን የሚቀበላቸው መጠለያ ጣቢያ ገና እንዳላገኘ ተናግሯል። ባልደረባችን ስመኝሽ ቆየ የጥቃቱ ሰለባዎችን ሁኔታ በተከታዩ ዘገባ ታስቃኝናለች።
የኮሮና ቫይረስ ወረርሽኝን ለመግታት ሰዎች በቤታቸው እንዲቆዩ ከተደረገ በኋላ የእናጡት ወተት በቅጡ ያልጠገቡና ገና ክፉና ደጉን ያለዩ ሕፃናትን ጨምሮ እስከ ባለትዳር ሴቶች ድረስ በቤተሰብ አባላቸውና በቅርብ ሰዎቻቸው ጥቃት የሚደርስባቸው ሰዎች ቁጥር በዓለም ዙሪያ እያሻቀበ ነው። በኢትዮጵያም ከኮቪድ-19 በኋላ የተሰራና የቁጥሩን መጨመር የሚያሳይ ጥናት ባይኖርም በቅርብ ቤተሰብ አባላት ጥቃት የሚደርስባቸው ሴቶችና ሕፃናት ቁጥር እየጨመረ መሆኑን የሚያሳዩ መረጃዎች ግን እየታዩ ነው ያሉን የአዲስ አበባ ሴቶችና ሕፃናት ቢሮ ምክትል ኃላፊ ወይዘሮ ሜሮን አራጋው ናቸው።
ሀገራችን ላይ ጾታዊ ጥቃት እንዳጠቃለ ፕሪቫለንት ነው። በጣም በጣም የሚፈጸም ጥቃት ነው። ከቤት ውስጥ ከመዋል ጋር ተከትሎ ደግሞ የራሱ ጾታዊ ጥቃት ሲፈጸምባቸው የነበሩ ሴቶች ውስጥ የሚያጅልበት ሁኔታ ኢንዲኬተሮች፣ አመላካች ነገሮችን አይተናል። በተለያየ መልኩ አዲስ አበባ ብቻ ሳይሆን ከሌሎች ክልሎችም እየወጡ ያሉ መረጃዎች አሉ። ከዛ በተጨማሪ ፌደራል ጠቅላይ አቃቢ ሕግም እንደዚሁ ያወጣው መረጃ አለ በቅርቡ ኦፊሻሊ። ይሄ ከደማብሮ እንግዲህ በምን ያህል ፐርሰንት ጨመረ የሚለውን መናገር ባያስችለን፣ ነገር ግን ቤት ውስጥ በተቀመጡ ቁጥር ሴቶችና ሕፃናት ለጥቃት ይጋለጣሉ።
በተመሳሳይ የቤት ውስጥ ጥቃት እየደረሰባቸው ያሉት ሴቶችና ሕፃናት ከኮሮና በፊት በመጠለያ ጣቢያዎች ያገኙ የነበረውን ከለላ በወረርሽኙ ምክንያት ማግኘት አልቻሉም። ይህም የሆነው መጠለያ ጣቢያዎች የቫይረሱን ስርጭት በመፍራት አዲስ የጥቃት ሰለባዎችን መቀበል ባለመቻላቸው ነው። ወይዘሮ ሜሮን ከኮቪድ-19 በኋላ በተከፈተ የለይቶ ማቆያ መጠለያ ጣቢያ ውስጥ ከሳምንት በፊት 2 ሕፃናትን ጨምሮ 27 ሴቶች ጥቃት ደርሶባቸው መግባታቸውን ገልጸው ክስተቱ ለጥቃቱ መጨመር ማሳያ ነው ይላሉ።
ከኮቪድ በኋላ ደግሞ እነዚህ ነባር መጠለያዎች ላይ አሁን አዲስ ጥቃት የደረሰባቸውን ሴቶች ወደዛ መቀላቀል ስለማይቻል ለብቻው አዲስ መጠለያ ተከፍቷል። እዛ መጠለያ ላይ እንግዲህ ኮቪድ-19 ወረርሽኝ በኋላ የተከፈተ መጠለያ ነው። ለይቶ ለብቻ ለማቆየት ሴቶችን በአጭር ጊዜ ነው ቁጥሩ እንግዲህ ከሳምንት በፊት 27 ሴቶች ከዛ መካከል 2 ሕፃናት ጥቃት ደርሶባቸው ገብተዋልና ከካውንስለሮች መረዳት ይቻላል። በዚህ በለስተሆነ በተለይ በረጅም ሰዓት ሴቶች ሕፃናት ቤት ውስጥ በሚቆዩበት ጊዜ በተለይ ጥቃት የሚፈጸምበት ቤት ከነበረ የጥቃት ሰለባዎች ከጥቃት አድራሾች ጋር ረጅም ሰዓት አብረው እንዲቆዩ ይሆናል ማለት ነው። እና በተለይ ሕፃናት ላይ የተፈጸመው በቅርብ ቤተሰቦቻቸው በአጎት ሁለቱ ደግሞ በአባቶቻቸው አስገድዶ መድፈር ወንጀል ይገኝበታል።
የተቀናጀ የቤተሰብ አገልግሎት ከ1993 ዓ.ም ጀምሮ አዲስ አበባ ውስጥ ጾታዊ ጥቃት ለሚፈጸምባቸው ሴቶችና ሕፃናት የመጠለያ የሕግና የስነ ልቦና ድጋፍ የሚሰጥ መንግስታዊ ያልሆነ ድርጅት ነው። በተለይ ጾታዊ ጥቃት ለደረሰባቸው ሕፃናት ወንዶች በብቸኝነት ከለላ በመስጠት የሚሰራው መጠለያ ጣቢያ በኮሮና ቫይረስ ምክንያት እንደ ቀድሞው ጥቃት የደረሰባቸውን ሕፃናት ተቀብለው ማስጠለል እንዳልቻሉ የድርጅቱ መስራችና ዋና ስራ አስኪያጅ ወይዘሮ መቅደስ ዘለለው ገልጸዋል።
የሴቶች ልጆች አንድ ሸልተር ተቋቁሞ ለዚህ ለኮራንቲን እዛ ውስጥ ልጆች እየገቡ ናቸው። ሴቶች በብዛት እዛ ይገቡና ከዛ ምችን የ14 ቀን ቆይታ ከቆዩ በኋላ ተመርምረው ወደ የሸልተሮቻችን ወደ 7 ሸልተሮች ይተላለፋሉ። ሌላው ትልቁ ችግር የወንዶች ልጆች ነው። የወንዶች ልጆች አሁን አቢዩዝ ጨምሯል። በፖሊስም ልጆች ይዳሉ የተነገረን ያለው አሁን እኛ ችግር ቀጥታ ለመቀበል አልቻለም። ምክንያቱም እኛ ጋር ያሉት ልጆች ላይ ሌሎች ልጆች ከገቡ ጥሩ አይሆንም። ስለዚህ ያዝናቸው ልጆች ይዘን ለኮራንቲን ቦታ እንዲፈለግልን ለፖሊስም ለፍርድ ቤትም ለጥራይ ፍርድ ቤትም ሪፖርት አድርገናል።
በአሁኑ ሰዓት ከ5 አመት እስከ 17 አመት የሚሆኑ 18 ጥቃት የደረሰባቸው ወንዶችና ሴቶች ህጻናትን በመጠለያ ጣቢያቸው እየረዱ እንዳሉ የነገሩን ወይዘሮ መቅደስ ሁሉም ህጻናት ጥቃት የደረሰባቸው በቤታቸውና በአካባቢያቸው ባሉ ሰዎች ነው ይላሉ።
በቅርብ ቤተሰብ ነው፣ በጎረቤት በቅርብ ቤተሰብ ነው። ቤተሰብ ውስጥ ብዙ ጥሩ የማይነገር ነገር አሁን በቅርብ ከአባት ጀምሮ በጣም ቅርብ በሆኑ ቤተሰቦች ለህጻናት ይጠፈራሉ። ሌላው ደግሞ ከገጠር እናስተምራለን ብሎ ልጆች አመጡና እዚህ ካመጡ በኋላ ደግሞ ተለያየ ሰው ይጠፈራሉ። እና በቅርብ ሰው ነው በብዛት የሚጠፈሩት፣ በሩቅ አይደለም። ምክንያቱም ህጻናት ብዙም በሩቅ ቦታ ማሄዱ እዛው ያለ ሰው ነው የሚጠፍራቸው እና የቤተሰብ አባላትም ይደፍራሉ። እኛ ሪፖርትድ የሆነውን ነው የምንነግርሽ። ሪፖርትድ ሳይሆን የሚቀር ሊኖር ይችላል።
ተጎጆቹ ሴቶችና ህጻናት ከጥቃቱ በኋላ ማህበረሰቡም ያደረሰባቸውን ጫና አሸንፈው ፖሊስ ጋር ከደረሱ በኋላ ጉዳያቸው እስኪጠናቀቅ ጥቃቱን ከደረሱባቸው ሰዎች ገለል ብለው መቆየት አለባቸው። የኮሮና ቫይረስ ከገባ በኋላ ግን እነዚህን ተጎጆች በተለይ ወንዶቹን ተቀብሎ የሚያቆያቸው ማግኘት አስቸጋሪ መሆኑን በአዲስ አበባ ፖሊስ ኮሚሽን የሴቶችና ህጻናት ምርመራና እንክብካቤ ኃላፊ ኮማንደር አጸደ ወርዶፋ ይናገራሉ።
ጥላት እንደዚህ ለትልልቅ ሴቶችን የሚሰጠው አገልግሎት ነበረ። ቶታሊ ግን አሁን ይሄ ከኮሮና በኋላ የተዘጉበት ሁኔታ ነው ያለው። ለሴቶች ፈጣን በሆነ ሁኔታ መጠለያ ቢገኝም ለእነዚህ ለወንድ ህጻናቶች የሚሆን መጠለያ አልተገኘም። ወይዘሮ መቅደስ መጠለያ ልዩ የሚያደርገው በተለይ በመቀመጫ ጉዳት የደረሰባቸው ህጻናት ብቸኛ መጠለያ ነበር ያን አገልግሎት በመስጠት። አሁን ግን ባለመኖሩ የሚመጡ ልጆችን ብኖሩ እንግዲህ ፖሊስ ምንም ማድረግ አይችልም። የመጡትን ልጆች ናቸው እና ሜዳ ላይ መጣችን ማይቻል አቅም በፈቀደ መጠን ከየትም ተብሎ እንዲሸኝበትም ደግሞ ምንም አማራጭ ከሌለ ደግሞ እዛ ፖሊስ ጠራ አካባቢ የሚቆዩበት ሁኔታ ነው ያለው።
ኮሮና እንደገባ በፖሊስ ጣቢያ ውስጥ ወደ 12 የሚጠጉ ህጻናት ነበሩ ያሉን ኮማንደር አጸደ ህጻናቱ ምግብና ማደሪያን የመሳሰሉ መሰረታዊ ነገሮች ስለሚያስፈልጋቸው በተገኘው አጋጣሚ ከሰዎች ጋር እንዲጠጉ ወይም በፖሊስ ጣቢያው አካባቢ እንዲቆዩ ቢደረግም በፖሊስ ስራ ላይ ግን ትልቅ ጫና እየፈጠረ እንደሆነ ጨምረው ያስረዳሉ። በኮሮና ቫይረስ ምክንያት ሰው በቤቱ እንዲቆይ በሚደረግበት ወቅት የቤት ውስጥ ጥቃቶች ሊጨምሩ እንደሚችሉ ታሳቢ ያደረገው የፌደራል ጠቅላይ ፍርድ ቤት ፍርድ ቤቶች በበሽታው ምክንያት መደበኛ ስራቸውን ባቋረጡበት ወቅት ከሚያያቸው ጥቂት አስቸኳይ ጉዳዮች አንዱ አድርገው እንዲሰሩ መመሪያ አስተላልፏል። ወይዘሮ ሜሮንም መስሪያ ቤታቸውን ጨምሮ መንግስት ለጉዳዩ ትኩረት በመስጠት እየሰራ መሆኑን ይገልጻሉ።
መንግስት አንዱ ትኩረት ከሰጣቸው ጉዳዮች መካከል ጾታዊ ጥቃት እንደመሆኑ ፍርድ ቤቶች በጣም ለውጡ ጉዳዮች ነበረ። መጀመሪያ ወረሽኙ ተከፍቶ ነበሩ። በኋላ ላይ ግን የጥቃቶች መበራከት ሲሰማ የቤት ውስጥ ጥቃትን የሚያስመለክተው ፍርድ ቤቶች እንደሚያዩ ከአንድ ወር ተኩል ገደማ በፊት ይፋ ተደርጎ ፍርድ ቤቶች በዚህ ጉዳይ ክፍት ናቸው። ስለዚህ ፍርድ ቤቶች ክፍት ከሆኑ በዚህ ጉዳይ ጥቃት የሚፈጸምባቸው ሴቶች ህጻናት ክስ አገልግሎት እንደሚያገኙ ግልጽ ነው። ስለዚህ ወደዚያ ሄደው ወንጀል በተፈጸመበት ወረዳ ነው ፖሊስ ጣቢያ ሄደው አመልክተው ፍትህ ማግኘት እንደሚችሉ፣ ሌላም የማህበረሰቡ አካል ደግሞ የሴቶች ደህንነት የህጻናት ደህንነት መጠበቁን ማረጋገጥ አለባቸው።
በሀገር ደረጃ ጥናት ተካሂዶ በሴቶችና በወንዶች ላይ የሚደርሱ ጾታዊ ጥቃቶች ቁጥር በውል ባይታወቅም ወይዘሮ ሜሮን በተለያዩ መንገዶች ወደ ቢሮአቸው ከሚመጡ የሴቶችና ህጻናት ጉዳዮች መሃል 90% በጥቃት ውስጥ የሚያልፉ መሆናቸውን አመልክተዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ፌርፋክስ ቨርጂኒያ።
ጋቢና ቪኦኤ ከአሜሪካ ድምጽ ራዲዮ በመደመጥ ላይ ይገኛል። አብራችሁን ስለሆናችሁም እናመሰግናለን። እናንብብ እናንብብ የተሰኘ ሀገራዊ የንባብ ዘመቻ ከሰሞኑ ተጀምሯል። የዘመቻው አስተባባሪዎች ብሔራዊ ቤተ መጻሕፍትና ቤተ መዘክር ኤጀንሲና ዩናይትድ ስቴትስ ውስጥ መቀመጫውን ያደረገው ለአመታት ታሪካዊ ርባና ያላቸው መጻሕፍት ሲያሳትም የቆየው ፀሐይ አሳታሚ ድርጅት ነው። የድርጅቱ ባለቤትና ስራ አስኪያጅ ኤልያስ ወንድሙ የኮቪድ-19 ድባብ ያጠላበት ያሁን ወቅት ንባብን ለመሰሉ ራስን ማሳደጊያ ግብሮች እንዴት ሊውል እንደሚችል ቀድሞ በሚያስረዳበት ቆይታችን ይጀምራል።
በአብዛኛው እንደዚህ አይነት ነገር በእኛ በግለሰብ ቤታችን ብቻ ሳይሆን በዓለም ላይ ሆኖ አያውቅም። ስለዚህ ሁላችንም በየቤታችን ተገድበናል። በዚህ ሰዓት ላይ አንባዋለሁ ብለህ ያስቀመጥከውን መጽሐፍ የምታነሳበት፣ ሰራዋለሁ ብለህ የምታስበውን ነገር የምትጀምርበት ጊዜ ስለሆነ ለእኔ ለብዙ ሰዎች ንባብ ማምለጫ ቦታችን ሆኗል። ቤታችን ሆነን በመጽሐፍ ውስጥ ወደ አለፉ ታሪኮቻችን የምንሄድበት፣ በመጽሐፍ ውስጥ የሰዎች የቤት የፍቅር ህይወታቸውን ወይም ደግሞ የተለያየ በዓለም ላይ ሄዱ የሚያደርጓቸውን ስራዎች የሆኑና ያልሆኑ በምናብ የተፈጠሩ ዓለሞችን የምንጎበኝበት ቦታ ማምለጫ ቦታ ሆኗል እና ንባብ በዚህ አጋጣሚ ነው ምናልባት ትልቅ ቦታ ያገኘበት ጊዜ የሚመስለኝ አሁን ነው።
እንግዲህ ሰሞነኛውን እውነታ በመመልከት ይመስለኛል ሀገራዊ የንባብ ዘመቻ እያስተባበራችሁ እንደሆነ ሰምቻለሁ። ዘመቻውን ከነማን ጋር ነው የምትሰሩት? ግቡስ ምንድን ነው የሚለውን ንገረን ኤልያስ።
ፕሮግራሙን የዚህ የንባብ እናንብብ እናብብ የሚባል የንባብ ፕሮግራም ነው። ስናነብ ነው የምናውቀው፣ ስናውቅ ነው የምናድገው። ይህንን መርሃ ግብር የጀመርነው ከኢትዮጵያ ብሔራዊ ቤተ መዛግብትና ቤተ መጽሐፍት ኤጀንሲ በተለምዶ መዘክር ከሚባለው ሀገራዊ ተቋም ጋር ነው። ፀሐይ አሳታሚ ድርጅት ከዚህ ድርጅት ጋር ኢትዮጵያ ከተመለሰ ጊዜ ጀምሮ እስከ ዛሬ ድረስ እየሰራ ነው ያለው እንደዚህ ሀገራዊ ግባቶችን ለማሳካት። በዳይሬክተሩ አቶ ይኩኖ አምላክ መዝገቡ በኩል ይህንን ነገር ነው እየሰራን ያለ ነው። ሌሎቹ ባልደረቦቻችን የቴሌቪዥን ጣቢያ ፕሮግራም ባለቤቶች እና ድርጅቶቹ ናቸው። የሬዲዮንም ይጨምራል። አሁን ወደዛም እየሄድን ነው። ምክንያቱም ቴሌቪዥን የሌለባቸው አካባቢዎችን ለመድረስ ደግሞ በሬዲዮ እየተነበቡ ስለ ንባብ አስፈላጊነት፣ ስለ ንባብ ጠቃሚነት ልጆች፣ ቤተሰቦች ለልጆቻቸውም እንዲያውቁ እነዚህ የምናውቃቸው ዛሬ አገር የሚመሩት ሰዎች ትላልቅ ዘፋኝና የቲያትር ወይም ደግሞ የንግድ ተቋም ባለቤቶችና ኃላፊዎች ሆነው የሚሰሩ ሰዎች ሁሉ አንድነት፣ ሁሉም ያላቸው ተመሳሳይ ነገር ሁሉም አንብበዋል፣ ሁሉም ያነባሉ እና ዛሬ ትምህርት ቤት መሄድ እንኳን ባይችሉ በዚህ አጋጣሚ የማንበብን ጥቅም እንዲማሩና ነገና ከነገ ወዲያ የሀገራቸው መሪ፣ ሀገራቸው ውስጥ ያሉ ንግድ ተቋሞችን አስተዳዳሪ፣ ባለቤት፣ ተጽዕኖ ፈጣሪ፣ ከያንያንም የሌላ ሙያ ባለቤት እንዲሆኑ እንዲያነሳሳቸው ነው እና ኮቪድ አልቆ ከዚህ ማዕት ውስጥ በምንወጣበት ጊዜ ተናናሽ ወንድምና እህቶቻችን፣ ልጆቻችን ተነቃቅተው የበለጠ ነገር ማድረግ የሚችሉበትን መንፈስ ይዘው እንዲወጡ ለማድረግ ነው።
በዚህ ዘመቻ ውስጥ የተካተቱ ተግባራት ምንድን ናቸው?
ዘመቻው ሰፋ ያለ ፕሮግራሞች አሉ። መጀመሪያ ስንጀምረው ኮቪድ ይመጣል ብለን አስበን አልነበረም። ሰባችን ዋናው ዶክተር አብይ ንግግር ባደረጉበት ጊዜ ኢትዮጵያ የአፍሪካ ፈርጥ ለራሷ ብቻ ሳይሆን ለአፍሪካ ፍርጥም እንድትሆን ትምህርትና በተለይ ንባብ ላይ ብዙ ምርታ ታደርጋለች ብለው የተናገሩት ንግግር ነበረ። በዛ ላይ በመንተራስ ነበረ ይህንን ነገር አስበን የጀመርነው። ስለዚህ አሁን አጋጣሚ ሆነና ነገሮች ከአንድ ማዕት ከአንድ መከራ ወደ ሌላ ስንከባበል እዚህ ደረስን እና ኢትዮጵያ ውስጥ ያሰብነውን ነገር በትልቁ ለማድረግ ሳንችል እንደዚሁ የኢትዮጵያ ቤተ መዛግብትና ቤተ መጽሐፍት ኤጀንሲ ያዘጋጃቸው የተለያዩ ፕሮግራሞች በየክፍል ሀገሩ የሚያደርጋቸው በየእስር ቤቱ የሚያደርጋቸውን ስንሳተፍ እንደ ግለሰብ ነው። የራሴ በመጣሁ ቁጥር ጎንደርም፣ ባሌ፣ ጎባም እንደዚህ የተለያዩ ቦታዎች ላይ ይሄድን ያንን ፕሮግራም ስናደርግ ነው የቆየ ነው። እነሱ እንደውም ብዙ ቀጥለው ነበር። ችግሩ አሁን ምን ሆነ? ኮቪድ ሲመጣ ሁሉም ነገር ቆመ። ሰው ላይብረሪ እንኳን ሄዶ ማንበብ የማይችልበት ጊዜ መጣ። ስለዚህ አሁን ቤት እንሁን እናንብብ የሚል ፕሮግራም ነው የጀመርነው። ስለዚህ ሰውንም ቤቱ እንዲቆይ እያበረታታን ከእንደገና ደግሞ ቤት ውስጥ ቁጭ ሲል ደግሞ የታወቁ ጸሐፊዎች፣ የታወቁ ምሁራን፣ የታወቁ ተጽዕኖ ፈጣሪ የሆኑ የፖለቲካም ሆነ ስነ ጥበብና ስነ ኪን ግለሰቦች ስለ ንባብ አስፈላጊነት እየነገሩ እንግዲህ ሼክ እንዲያደርጓቸው ነው የተደረገው ማለት ነው።
አድማጮች፣ ከፀሐይ አሳታሚ ድርጅት ባለቤትና ስራ አስኪያጅ ኤልያስ ወንድሙ ጋር ያደረግነው ቆይታ አልተቋጨም። ቅዳሜ ምሽት በሚኖረው መሰናዷችን ቀሪ ሀሳቦች ይደመጣሉ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ አብራችሁን ስለሆናችሁም እናመሰግናለን። ኮቪድ-19 ተጽዕኖውን ካሳረፈባቸው ዘርፎች አንዱ ኢንቨስትመንት ነው። በኢትዮጵያም ባለፉት 9 ወራት የውጭ ቀጥተኛ ኢንቨስትመንት ፍሰት ከባለፈው ዓመት ጋር በንጽጽር ሲቀመጥ በግማሽ ቢሊዮን ዶላር መቀነሱ ተነግሯል። ኤደን ገረመው የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር የሆኑት አቶ አበበ አበባየሁን አነጋግራ ተከታዩን ዘገባ አሰናድታለች።
የኢትዮጵያ የኢንቨስትመንት ዘርፍ ባለፉት 12 ዓመታት ውስጥ ከፍተኛ የሆነ እመርታ እያሳየ የነበረ ሲሆን አሁን ላይ ግን ባለማቀፉ የኮቪድ-19 ወረርሽኝ ምክንያት ጫናው ስገብቷል። በተለይም ደግሞ የውጭ ቀጥተኛ ኢንቨስትመንት ላይ መቀነስ መስተዋሉን የኢትዮጵያ የኢንቨስትመንት ኮሚሽን ኮሚሽነር አቶ አበበ አበባየሁ ያስረዳሉ።
ኮቪድ-19 እንግዲህ በቅርቡ አንክታድ ያወጣው ሪፖርት እስከ 40% ድረስ የኢንቨስትመንት ፍሰት እንደሚቀንስ በዓለም ላይ ያለው ነው እንደሚቀንስ ያሳያል። በእኛም ሀገር ቢሆን ኮቪድ-19 ተከትሎ እኛ ጋር ሊመጡ የሚችሉ ቀጥተኛ ኢንቨስትመንት ፍሰቶች እንደሚቀንሱ ግልጽ ነው። አሁን 9 ወር ሪፖርት አጠናቅረን ጨርሰናል። 1.9 ቢሊዮን ዶላር የሚደርስ የውጭ ቀጥተኛ ኢንቨስትመንት ፍሰት 9 ወራት ውስጥ ማስመዝገብ ችለናል። ይህ ከአምናው ጋር ሲነጻጸር በማሽ ቢሊዮን ዶላር ቅናሽ ያሳያል። አብዛኞች ይህ ብቻ ሳይሆን የኢትዮጵያ ውስጥ ያሉት የውጭ ቀጥተኛ ኢንቨስተሮች እንደዚሁም የሀገር ውስጥ ባለሀብቶች ኢንቨስትመንቶቻቸው ላይ ከፍተኛ የሆነ አሉታዊ ተጽዕኖ እያሳደረ ነው። አንዳንዶቹ የገበያ ችግር አጋጥሟቸዋል። ለአብነት የሚጠቀሰው የአበባው ዘርፍ ስጋችን በቀን ከምናደርገው የ20% ቅናሽ እነሰ ነበር ኤክስፖርት እያደረግን የነበር ነው እና በ2 ሳምንት ጊዜያት ውስጥ ወደ 11 ሚሊዮን ዶላር የሚደርስ የውጭ ንግድ መጠን ቅናሽ አሳይቷል። በአበባ ነው እንግዲህ እንደ ምሳሌ ወስደው እና ወደ 150,000 የስራ እድል የፈጠረ ኢንዱስትሪ እንደመሆኑ መጠን ይህ በሀገር ኢኮኖሚ ላይ ፈጥሮ ጫና
ምርቶቻቸውን ለሀገር ውስጥ ፍጆታ የሚያቀርቡ ባለሀብቶች ያን ያህል ጫና እንደሌለባቸው የጠቆሙት ኮሚሽነሩ፣ በአንጻሩ ምርታቸውን ለውጭ ገበያ በሚያቀርቡ ድርጅቶች ላይ እየደረሰ ያለው ጫና ከፍተኛ መሆኑን በመጥቀስ ኮቪድ-19 በሀገሪቱ ምጣኔ ሀብት ላይ እያሳደረ ያለው ጫና ከጤናው ዘርፍ የገዘፈ መሆኑንም ያስረዳሉ።
ሌላው የገዢ ወይም ደግሞ የገበያ ችግር ያጋጠመው መንግስት ከፍተኛ መዋለ ንዋይ አፍሶ የገነባቸው ኢንዱስትሪ ፓርኮች ውስጥ የገቡ ባለሀብቶች በአብዛኛው የጨርቃጨርቅና አልባሳት ምርት የሚያመርቱ የነበሩ ሲሆን ገዢዎቻቸው ከዚህ በፊት ሰጥተው የነበሩትን የግዢ ትዕዛዝ የመሰረዝ በዚህም የተነሳ ከፍተኛ የገበያ እጥረት ያጋጠማቸው ሁኔታ እያየን ነው። ተመሳሳይ የሆቴል ኢንዱስትሪው በጠቅላላ ሊባል በሚችል መልኩ እንዳለ ቱሪዝም ኢንዱስትሪው እንደ ኢንዱስትሪው በከፍተኛ ሁኔታ ባሉታዊ ሁኔታ የተጎዳበት ሁኔታ ነው ያለው። ኮቪድ-19 በኢንቨስተሮች ላይ በኢንቨስትመንት ላይ በሰፊው ደግሞ በጠቅላላ በኢኮኖሚው ላይ ያለው ጫና ከጤናው ላይ ከሚያመጣው ጫና የገዘፈ እንጂ የሚያንስ አይደለም።
ኮሚሽነር አበበ ባለሀብቶች እንዳይዳከሙና ኪሳራ ውስጥ እንዳይገቡ ለማበረታታትና ለማገዝ መንግስት ከባንኮች ጋር የብድርና የወለድ ቅነሳን ከማዘጋጀት ጀምሮ የተለያዩ ማበረታቻዎች ላይ እየሰራ መሆኑንም ነው የሚናገሩት።
መንግስት በጣም በአለ አቅሙ ባለሀብቶች ከስራ ውጭ እንዳይሆኑ ለማድረግ በጣም የተለያዩ አይነት እርምጃዎች እየወሰደ ነው። እንደሚታወቀው አንደኛ በባንኮች የነበረ ካሽ እጥረት ስለነበረ በብሔራዊ ባንክ አማካኝነት በሁሉ 2 ጊዜ በሚደርስ ኦልሬዲ ለባንኮቹ ተጨማሪ ገንዘብ አቅርቦት እንዲደርስ ተደርጓል። ከዛም ባለፈ ይህ የገንዘብ አቅርቦት ደግሞ የግል ሆነ የመንግስት ባንኮች በማግኘታቸው የተነሳ ከዚህ በፊት የነራቶች የነበረባቸውን ብድር እንደገና ሪስትራክቸር የማድረግ የክፍያ ጊዜውን የማራዘም አንዳንዶቹ ኢንፋክት በአብዛኞቹ ሊባል በሚችል መልኩ ምጣኔውንም እየቀነሱ ነው። ይህ ለባለሀብቶቹ ትልቅ አስተዋጽኦ ይኖረዋል ማለት ነው። ኤክስፖርት ላይ የተሰማሩ አምራቾች ለ4 ወር የሚሆን የሰራተኞች ላይ ይከፍሉት የነበረውን የደሞዝ የገቢ ግብር ላይ መንግስት የተወው ስለሆነ ዌቨር የሰጠ ስለሆነ እሱም በተወሰነ ደረጃ ትልቅ አስተዋጽኦ ይኖረዋል ማለት ነው።
ከዚህ በተጨማሪ በኢንዱስትሪ ፓርኮች ውስጥ ያሉ አምራቾችም በጊዜያዊነት ወቅቱ የሚፈቅድላቸውን ምርቶች እንዲያመርቱ እድሉ እየተመቻቸ መሆኑንም ነው የሚገልጹት።
ከዚህ ባለፈ ያለ ነው ግን እነዚህ ገበያ ያጡ በተለይ በኢንዱስትሪ ፓርኮች ውስጥ ያሉ አምራቾች በተቻለ መጠን ምርታቸውን ቀይረው በተለይ ለዚህ ለበሽታውን ለመግታት በስቤት በሽታውን ስርጭት ለመቆጣጠር በሚያስችል ምርቶች ላይ እንዲያውሉ ትልቅ እገዛ በማድረግ ቁጥራቸው ትንሽ የማይባሉ ኩባንያዎች አሁን ወደዛ ምርት የማምረት ስራ ውስጥ እየገቡ ያሉ አሉ። እናደርገው ለምንድን ነው? ሐኪሞችና ነርሶች የሚያደርጉት ልብሶች የሚሆን ሌሎች ከበሽታው ጋር የተገናኙ መቆጣጠሪያ ቁሳቁሶችን በማምረት ላይ ቢሰማሩ ቀጣይ የገበያ ምንጭ ሊሆን ይችላል በሚል እሱ ላይ ትልቅ እገዛ እያደረግን ያለንበት ሁኔታ ነው ያለው።
በሌላ በኩል መንግስት ኢንቨስትመንትን ባለበት ይዞ ለመቀጠልና ለማበረታታት አጋር ግብረሰናይ ድርጅቶች ጋር የእርዳታና የብድር ሁኔታዎችን ማመቻቸቱ ላይ እየሰራ መሆኑንም ኮሚሽነር አበበ ያስረዳሉ።
ተቃሚ ነው ብዬ የማስበው ከልማት አጋሮች ጋር እያደረግን ያለ ነው። ልማት አጋሮች መንግስት ከዚህ በፊት ከፍተኛ መዋለ ንዋይ በተለያዩ አካባቢዎች እንደዚህ ኢንዱስትሪ ፓርኮች ውስጥ ያሉ ባለሀብቶች የቀጠሯቸው ሰራተኞች በአንድ ቀን ከስራ ውጭ ሆነው ከዚህ በፊት የነበረው ምርታማነት ሙሉ በሙሉ እንዲጠፋል ስለሚያደርግ በሚል አሁን ከጂአይዜድ ጋር የጀመርነው ፕሮጀክት ምንድን ነው የሚያሳየው? 15,000 የሚሆኑ ሰራተኞች በኢንዱስትሪ ፓርኮች ውስጥ ምርት ማምረት ካቆሙ በቤታቸው የፊት ጭንብል ሰፉ ሊሸጡ የሚችሉበት የእንደሞዝ ደግሞ ጂአይዚ የሚያቀርብበትን ፕሮጀክት አቅርቧል። ሌሎች ተመሳሳይ እናግዛችሁ ጥያቄዎች ከሌሎች የልማት አጋሮችም የመጡ ይችላል። ከነሱ ጋር አብረን እያየነው ነው። ስለዚህ በተለይ በማምረቻ ዘርፍ ላይ የተሰማሩ ወጪ ንግድ ላይ ከፍተኛ አስተዋጽኦ ያላቸው ኩባንያዎችን እና ብዙ ሰራተኞችን የቀጠሩ ሰራ የሚያግዝ የገንዘብ እርዳታ ድረስ የሚያስኬድ አንዳንዴ ደግሞ የብድር አቅርቦት ያለምንም ኮላተራል ሊሆን ይችላል ወይም በቀላል በጣም ዝቅተኛ በሆነ የኢንትረስት ሬት ሊሆን ይችላል። አሁን ነገር እነዚህ ሰራተኞች ኩባንያዎች ምርታማና ተወዳዳሪ ሆነው ሊቀጥሉ የሚያስችሉበትን አግባብ ማየት የሚለው እና ይህን በተመለከተ ከጂአይዚ ከዲኤፍአይዲ የዩኬ የልማት ዊንግ ነው እሱ እንደዚሁ ዩኤስኤአይዲ ጋራ በቅርበት እየሰራ ነው።
ኮሚሽነር አበበ አበባየው ሲያጠቃልሉም አዲሱ የኢንቨስትመንት ደንብ የውጭ ባለ ሀብቶችን የሚያበረታታና በህግ ከታገዱ የኢንቨስትመንት ዘርፎች ውጪ በሁሉም ላይ ተሳትፎን የሚፈቅድ መሆኑን ጠቅሰው የውጭ ባለሀብቶች በያሉበት ሆነው መዋለ ንዋያቸውን እንዲያፈሱና እንዲመዘገቡ የሚያግዝ ስርዓት መዘርጋቱንም አስረድተዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
ለሳር ለቅተሉ እንኳን ለሰው ቀርቶ ለሰራው በምሳሉ ጀባለው ለምድ ጀባለው ከበላይ ከናሻግሮ
የዛሬው ጋቢና ጥንቅር በዚህ ተጠናቋል። ትዝታ ብላችሁ የመሰናዶው አርታኢ ኤልያስ አስማረ፣ የመሰናዶው አቀራባሪ ኤደን ገረመው፣ በዜና እኔ ሀብታሙ ስዩም ደግሞ በመስተንግዶው አብረናችሁ አምሽተናል። የነገ ሰው ይበለን። እናመሰግናለን።
ቶኔ ራዶኒ ቪኦኤ ሰከንታ